ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። የተለያዩ ግጥሞችንና በሃይረዲን አብዱልከሪም የቀረበውን በእውነተኛ ታሪክ ላይ የተመሰረተውን መሳለሚያ የጎፈር አለንጋና ክቡር ህሊና ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ድሃው ይናገራል። ቅዳሜ ነው ለካስ ሰርሳተ የወፎች ዝማሬ በደመቀባት ሳሩ ዛፍ ቀሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኩ አንዳታ ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ልናገር ግማሽ ጋር እንጀራ ጎሰጉሰና አንድ አቦሬ ውሃ ደሽ አደርግና ሳር መደቤ ላይ እጎዘጉዝና ድሪቶ ደረቤ ተፈነደስና ተመስገን እናለሁ ኑሮ ተገኘና ጮማና ፍሪዳን የት ነው የማውቀው እንዲሁ አሰር ባሰር ሆዴን አመሰው የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ የችም ኑሮ ሆና በጉንፋን አሳቦ ያመንም ነኝ ነው ተስቦ ተስቦ ከዚሁ ገላዬ ከዚሁ አካላቴ ከዚህቹ አቅም ለክም ባይ ያላሉ ቁንጫና ተሃን ቅማል በኔ ደም እጦት እጦት ይያልኩ አፌና ልጅጋና ሲኦልን ዳገባ ታና ግረኝና ሲኦልን ገነትን የታባቴች ስለሃርቴን አውራ ነገር ወዲያስቺ ያቺን አህያዬን የገዛሃትን አርፎባታል አሉ የጅቦች አይነ ብለቃት ይሻላል እንዳው ዝም ብዬ ላስጥላት አልችልም ከጅብ ተላትዬ ጅቡ ሲጎድሳት እንዳትጮህ ደግሞ ብታናፋ አትችልም አፏ ተለጉሞ አንድ እናት ዶሮ ባለቤቷ አስታቅፋ ጥፋት ብቻ ሆነ ቀስቅፋ ቀስቅፋ ባዘን በትካዜ ልቤ ይዋለለ ጠረሰብኝ ጭልፊት አንድ ባንድ እያለ ደግም ሆነ ክፉ የጭልፊቱ ስራ ልብ ያለው ልብ ያርገው ይቅር አይወራ መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለ ጎረቤቴ ቤታቸው ብሄድ ያላቸው ሲበሉ ስም ሰጥተውን ቀረ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉኝ ሰማኋቸው ደሃ ነው ብላችሁ ሰውን አትዝለፉ ቀን ይሰጣውና ትዝብት ነው ትርፉ እጦት እንቅፋት ነች የምኞት መቀርሳ አንዱ ካንዱ አነሰ በሷ የተነሳ በጦት የተነሳ በዚች ድህነት አባዩን መልቹን ሰውን አሳማውን ሁሉን አየሁት ምነው አልናደድ ምነው አልበሳጭ ምጣ ይብኛ መሌ ስንኩል ሆኖ ቀረ ዳርባ ቀን እድሌ ዳርባ ቀን እድሌ በዚች ድህነት የስንቱን ግልምጣ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት ወይ ድህነት መልካም የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራል የድሃ ጉልበት ያንጀቴን ቃጠሎ ጥርሴ እየመለሰው ደስ ብሎኝ ምስቅ አልመስልም ወይ ለሰው በጦት የተነሳ ባንቺ ድህነቴ ብር እየጠፋው ይውት ከንቱነቴ ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ጥላ አይጥልም እኔም እንደድኔ ሁሉም እንደድኑ ሰው ይመስለኝ ነበር ይህ የማየው ሁሉ ባልንጀራህ ጓዳ ወንድምህ ነኝ ብሎ ሸተት ይላል ነገር አቀብሎ ያፎለምታን የሚያሽ ከበዛ በጌሻ ባልንጀራም የለኝ ጓደኛም አልሻ በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስጥ ሆነብኝ ሰውነቱን ትቶ አለበት አየበት ወደ ነፈሰው እስት ሆኗል አሉ የዘመኑ ሰው የዘመኑን ሙቀት ማለፊያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የስራ ድህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኮሶ አይቀርም እናገረው እኔ ተንኩሶ ክስ ላይ ይሮጣል ያውም ከሱ ብሶ ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው የታታዝኑን ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው ምን አባት ያውቄ ያሰኛቸውን አዋቂዎች ካሉ ይመርምሩልን ነገራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት ቢሞላው ቢተርፈው ሰው ቢንደላቀቅ ከርሻም ነው አሳማ በቃኝን አያውቅም አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም መጀመሪያውን እንብል ሀብታሞች ኑሮ ተድላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ደሃ አይቶ መሞቱ አጉል በማላውቀው ነገር በመጎንጎን ከማውጠነጥነ ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን ዛሬ ቀይ ነገ ነጭ አዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ ሞተን እያየ ነው ጥላው አርፎብን መፈንጫችን ዓለም ዳሳችን መቃብር መሆኑን አውቀን ለዚህ ለኑሯችን ምን ጊዜም አይቀርም መታለላችን ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል ደግሞስ ማን ይገኛል መሞትን የሚሻ ከእናንተ መሃል መንትያ ነገሮች ሁለቱም እሬት ናላን አቃውተዋል መኖርና ሞት ትንሽ ብናስተውል ብናስብ ላንዳታ ነገ መቃብር ነው ዛሬ ግን ደስታ የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው የትላንት ቡቃያ የዛሬው ሸት ምርቁን ትቶ ገብቷል ከነበረበት ቆሜ የማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት ሰው የሚኮራበት ሀብት ይሸሸውና ነገ ህልም ይሆናል እጦት ይመጣና ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን ጊዜው ሲኮበልል የሚያመጣው ሰው ገለባ ሰብሳፊ ሁሉም ልዩ ነው ያንም ይህን ብንል ሁሉንም በሙሉ አንዱ ከአንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲህ ስንወዳት እስስቶች ገቡና መልኳን ለወጧት አረቀኑ መሸ 12 ሰዓት ተፈሩ ርጭ አለ እንደገና ቤት ጅቡም ይጮህ ጀመረ ወፎቹም በረሩ ታሪኬን አቆምኩ በሉ ደና ደሩ
የቆሻ ነበር የሰው ልጆች ኑሮ
መሳለሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም። ቁም ነገር ነው እንጂ ለሰው ልጅ ዘመዱ መች ይሸኛል ወዳጅ ርቀው ሲሄዱ። በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ብላንድ አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን፣ ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ፣ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት፣ ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን፣ በዘመነ ወያኔ ወደዚሁ የድህነት ክልል በአስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ፣ ቀስተ ዳመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን እርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳ ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው ከወሰን ሰገድም በላይ። መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሬያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች በአጭር ጊዜ ውስጥ ተቀፍቅፈው አገር በቀላሉ ልትተካቸው ያልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረ የሚያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ሕዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ሕይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምፅ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ሕይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ስልሳዎቹን የአጼ ኃይለ ሥላሴ ባለሥልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢህአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን፣ የሚበተኑ ወረቀቶች መቀባበያ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡ ድርጅት ኢለአማስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጭ ወንበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት፣ ልደትና ሌሎችም ካፌቴሪያዎች የሚጠቀሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ከአብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና፣ የሸራተራ፣ የበረሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ኃያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የየአካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። እንደ ማንኛውም ወጣት ሁሉ የእነዚህ ስብስብ አባላትም መሰብሰቢያቸው ሻይ ቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀቅበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻይ ቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ በአጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በውድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከ መታሰብ ደርሶ የነበረው ቦዘኒያዊ ንዑስ ባህል በአንድ አዳር አሳፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስም አብዛኛዎቹ የእነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከቀይ ሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ዘግየት ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀይ ሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀይ ሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት፣ ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። በዚህ ጽሑፍ ስማቸው የሚወሳው ጥቂቶችና ሌሎችም የህዝብ ልጆች በልጅነት ዕድሜያቸው በቅድመ ቀይ ሽብር ዘመን በዚህ ጽሕፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳም ይቀበሉበት ይስቃቸው ምንጭ ሪሳቸው ተጎትቶ የሚወጣበት የጣር አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ ስድስት እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘፈኑ ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠለ የነበረው ፍቃዱ አስቻለው እንዲሁም የከፍተኛ ስድስት ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይጠረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩም በምትካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የህዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው ቢባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቃልቤተሰብ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ ስድስት ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን የሐዋሊን በመክዳት የደርግ ገራፊና ጠቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ጓደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጸረ ኢህአፓ የፍጅት ዘመቻ በመምራት ለበርካታ ኢህአፓ አባላት ስቃይና ሞት ምክንያት ሆኗል። የብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ ስድስት እስረኛ አብዛኛው በኢህአፓ አባልነት ደጋፊነት የተያዘ ይሆን እንጂ በአሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርግ ውስጥ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩም ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ከአንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። በአሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞታ ፍቶ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢህአፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢህአፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ፈርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረርቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼ በለውን ሲቀይ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። እዘይ ሀብታም ከስቃዩና መስዋዕትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ ዓመፅ መብትና ሰብዕናው የተከበረ ግፉዕ ህዝብ ነፃነቱን ሲቀዳጅ ያያል። ያሬ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ማቸውን ከመስታውታቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲላቀው አዛለች ሰጋይ ወልዴና የከፍተኛ 6 ቀበሌ አስተዳደር የነበረውና ባንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከመላስታውሰው ጋር ተቀምጥ ዳር 70 ዓመት በረት ተገደለው ሬሳቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ክንፈ ደምሴ ጌታቸው ከበደ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንት ምሽት ተገደለው ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬ በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞታይ ፈሪዎቹ እናንቁ ደበበ ዮሴፍ በሪ ፍሳር ጎሻ ፈለቃ ዓለሙ ዘርዬ ጎሳዬ ደበላ አረጋዊ ናበበ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቿ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሶ ከወደቁት ጋር የተሰዋች ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ ሌሎችም አላፋት ከፋሽስቱ መንግስት ታንክ ዲአርና ማደቦች ጋር በአደባባይ ተፋልሞ መስዋዕታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ ነው። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን ባንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ተቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ 6 ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድሏል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ጠይቀው የህዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ከታጥቆ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰወሩበት የተሰውበት የተረፉበትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጥ ወዲህ የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ተመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚሁ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጠዋት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የእሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርም ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ሕይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድልሽ መሳይ ሲሆን፣ ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰጥና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛውን ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ፣ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እንደኔ ይህን እድል የማያገኙ የድሃ ቤተሰብ ልጆችስ ምን ይሁኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሐሳባቸውን እንደማይቀበለው የገለጸላቸው። ተሻለ ይህን ሲወስን ሕይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ እድን ይሆናል የሚል ቅንጣትም ተስፋ ይዞ አልነበረም። ከዚህ በተጨማሪ እስረኛው የሜዴይን በዓል እንዲያከብር ታዞ በዚህ ምክንያት ጥበቃው ላላ ብሎ ስለነበር ተሻለን ለምን ሾልተህ በአጥር ዘለህ አታመልጥም የሚል ጥያቄ ባቀርብለት በእኔ የተነሳ ሌላው እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በእርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይደርስ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አሳልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ልዑል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጂን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከዕለታት በአንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ፣ ቆሞ መሄድ ቀርቶ መቀመጥ እንኳ የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል፣ የተወሰኑትም በድርጅቱ የሀፓ የተመለመሉ ናቸው። ስለሆነም ዜናው በዛው ቀጥፋት ለጓዶቹ እንደሚደርስ በማመን የከፈተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፈተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሀሳብ ያቀርብላቸዋል። አሳሪዎቹም በሀሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእቅዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው የአሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችለዋል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማሰቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። እንደ ብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋዬና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ኢህአፓ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን የአብዛኛው የወቅቱ የኢህአፓ አባላት ልምድና ታሪክ ነው። ተሻለ፣ ጸጋዬና ሌሎቹም የኢህአፓ አባላት የተሰዉት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግድ አጥተው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። እውነተኛ ትግል ደግሞ መስዋዕት አልባ ላለመሆኑ በግንቦት 97 ዓ.ም ምርጫ ለወያኔ የተገበረው የነ ሽብሬና እስከዛሬም የምስጢር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። የኢህአፓ አባላት ህይወትን ማፍቀርና አምባገነን ስርዓትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ስርዓቶችን ለማፈገር የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን ሀቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስደነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ስብዕናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው። Thank you. ህይወት ቢራቢሮ በሎሬት ጸጋዬ ገብረመድህን 1966 ዓመተ ምህረት ቢራቢሮ ከበባው ላይ እናይተሽ ነው ከቅጠሉ ከቀጣማው ከለምለሙ ሰምረሽ አቅፈሽ መመሰሉ ለምንድን ነው ቢራቢሮ አበባሽ ከበባው ሰምሮ በጸደይ ከጸደይ ጋር ፈክቶ በርቶ ተጥለቅልቆ ደርቶ እንደ ጮራ ተንጀርጎ በመንጸባረቅ ተንጣሉ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀኑ ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌት ተዳፍኖ አይኗም ፈገግታዋም ሲሰንስ አዝሬቱ ርጭ ብሎ ጸጋውን ከመልኩ ሲገብ አበባው ምድሩን ሲንተራስ ያፈሰቧ እረፍቱን ሲገልጽ ቢራቢሮ ያንቺስ ሞገስ ለምንድን ነው አብሮ የሚረግ ምን አይተሻል ከቄተማው ምን አይተሻል ከለምለሙ ቀን አብረሽ አበበሽ ውለሽ ሲመሽ አብረሽ መስለምለሙ አስተምሪኝ ቢራቢሮ ሰው ለመባል አለኝታዬ ቀድሞ የት ነው መነሻዬ ሲመሽ የት ነው መድረሻዬ ሲተረትማ ሲወጋ ከየብልጭ ታውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊተረተል ይወለዳል ሳይነቃ ይወድማል ይባላል ልደቱ እድሜና ሞቱ ዓለም አቋረጥ ይጓዛል ይሄ ይሆን አልፋና ኦሜጋ ይሄ ይሆን አስቀድሞ ቃል ያንቺሳ ሚስጥር ምንድን ነው ቢራቢሮን ወይ አንቺ የጸዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺን ብሆን በፍስሐሽ ብትለቀለቅ ብነግስባት ባንቺ ሲሆን ጸጋ ሞገስሽን ለብሼ እኔ ባንቺ ስም አድፌ እኔ ባየርሽ ሰፍፌ እኔ ባክናፍሽ ከንፌ ምን አለበት ቢራቢሮ አንቺ ቀለም ለበስ ቅጠል የብርሃን ጮራ ጠለል ተወርዋሪ ሲሳይ መሰል ምን አለበት ቢራቢሮ ድልሽን እኔ ብታደ ትንኞች ዝንቦች ያሙሻል ወረተኛ ነሽ ይሉሻል ከአበባ አበባ መክነፍሽ ከጸደይ በጋ መዝለቅሽ ከሾህ ከጉድፍ ስትስቂ ከየስንጥሩ ስትወድቂ ስትሳጠሪ ወቅት ስትነጥቂ እያወቅሽ እንዳላዋቂ የወረት ነው ብለው ሻል ቢራቢሮ ተጠንቀቂ የበጋው እንኳ ግድ የለም የጸጋይ አሰት እሳቱ ቢያነድሽ ቢያክነፈንፍሽ ቢያጤንብሽ ትኩሳቱ ተፈታትኖሽ ነው ፍትወቱ አለውልሽ መዋተቱ ከጉድፍ ጋር መጋጨቱ መስኩ ቦዘን ሲከናነም በትንንጭ ሲታፈን አረንጓዴው ሲገረጣ ያሸበረቀው ሲሸፈን ፀሐይ ሐዘን ማቃጥልቃ በጉንበርኖ ስትዳፈን እንደ ደስታዋ ጊዜ መከራዋን ሳትካፈይ ጭንቋን አብረሽ ሳትቀበይ ከትንኝ ጋር ስትጋፊ ያልቀመጥ ብለሽ አርፈሽ የዋጎል ስም ተረፈሽ ቢራቢሮ ተናገሪ ሞያው እንዲህ ነው ባንቺ ዓለም ከጸደይ የጸደይ ቀለም ከበልግ የበልግ ቀለም ከአበባውም ከጉድፉም ከትንኙም መስሎ መግጠም ለካ እንዲህ ነው ያማርሽባት የሕይወትን አገም ጠቀም ቢራቢሮ ሆኖ የማይበር ጸደይ ሆኖ የሚዘልቅ የለም ለአንቺ ብላኝ እንጂ ለእኔስ ክረምት ደረሰ በሰማያትም ባምድርን ሊጠርግ እያግበሰበሰ አበባውን እንደ ጉድፍ ጉድፉን ከዝንብ ጋር ሊያስስ ሁሉን እኩል ሲያግበሰብስ አጥርና ጎጆ ሲድስ ሜዳውን በደለል ሲምስ ግንዱን በዶፍ ሲገረስስ ክረምታያ እናት አይምሬ ማመዘኛ የለህም ወይ ጉድፍ ጸጌረዳ ጸደይ ማንንም ከማንም አትለይ አየን የሁሉ እኩል ቤት ወግ መደምሰስ መገርሰስ መጥረግ ቢራቢሮ እንዴት ነበር ያንቺስ የክረምት ውሎ መቼስ ለይቶ ፈጥሮሻል ከሁሉ አድረሽ ኑሪ ብሎ የመመሰል ሙያ ክኖ የመጠጋት አቅላድሎ ከረምሻሉ እንደ ሌት ወፍ ተለትመሽ ከቤት ክፈፍ እንደ ግንደበል ምስጦች ከምሰሶ ተገን መግባት በየጣራ እንደ ሸረሪት በምድጃ እንደ ሳትራት ለድልሽ የዋዛም አደል ክፉ ፈተና ነው መምሰል በርቺ እንግዲህ ቢራቢሮ ክረምት ላንቺ ብቻ አለፈ መስሎ አላድር ያለውማ በጎርፍ ሰቅጦ ጎረፈ ለካ ምስጢርሽ ይኸው ነው በቃኝ እኔም አልሳሳት ሲነገር እንደ ሰማ ነው ከየብልሽ ታውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ሥልጣን ሊፍተለተል ይወለዳል ሳይነቃ አልፋል ይባላል ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል ይኸው ነው አልፋ ኦሜጋ ይኸው ነው አስቀድሞ ቃል በህሊና መሳከሩ ላይሆን የቆሽት ህመም ማብቀል ባለብላ ቤት መለብለቡ ልቦናን በሳግ መቀቀል ይሁን ያለን ዲበኩሉ የኑሮ ግማደ መስቀል ለካ እንዲህ ነው መበርበትበቱ ስረ ቃሉ ላይነቀል በይብር በይቢራቢሮ ክረምት ላንቺ ብቻ አለፈ ሌላው በጎርፍ ጎረፈ ሞተ በተኛበት ረጋ ጸደይ ላንቺ ብቻ ነጋ ሽር ብለሽ መንቆጥቆጥ ነው ከዚያም 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 ሰምሮ አወኩሽ ነቀሁብሽ አንቺ ህይወት ቢራቢሮ ቀናው መሰል አንቺ ወላዋይ ነይ ብር በይ እንወያይ አንቺ የጸዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺን ብሆን ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።